የአስቸኳይ ጊዜ አዋጁን ተከትሎ ለወራት እስር ላይ የቆየው ጋዜጠኛና የኢንተርኔት አምደኛው አናንያ ሶሪ ዛሬ ተለቋል። በተመሳሳይ ክስ አብረው የታሰሩት ጋዜጠኛና የኢንተርኔት አምደኛ ኤልያስ ገብሩና የአንድነት ፓርቲ የቀድሞ አባል ዳንኤል ሽብሩ እስካሁን አልተለቀቁም። ዱላ ከበደ ማምሻውን አናንያ ሶሪን በስልክ አነጋግሯል።
አናንያ ሶሪ፣ ከሶስት ወራት በላይ እስር በኋላ ዛሬ ተለቀሃል። በቅድሚያ እንኳን ከእስር ወጥተህ ከቤተሰብህ ለመቀላቀል በቃ
እንኳን አገናኘን።
እስኪ ከሙያ አጋርህ ኤልያስ ገብሩና እንዲሁም ከቀድሞ የአንድነት አመራር አባል ዳንኤል ሽበሺ ጋር የታሰራችሁበትን ሁኔታ፣ ለምንና እንዴት እንደታሰርክ፣ የተሰጠ ምክንያት ካለም አሁን ከእስር የተለቀቅበትን ጨምረህ ባጭሩ ግለጽልን።
የታሰርነው ህዳር 8 ቀን ነው። እኔ ብቻዬን ነበረ የነበርኩት። ኤልያስ ገብሩ ደግሞ ከጓደኛችን የቀድሞ የአንድነት ፓርቲ አባል የነበረው ዳንኤል ሽበሺ ከእሱ ጋር ነበሩ። ሁለቱን ደግሞ አንድ ላይ ነበረ የተያዙት። አራት ወር ሊሞላው አራት ቀን ሲቀረው እኔ ዛሬ ድንገት ተፈትቻለሁ። እንግዲህ የነበረው ነገር አንድ ሶስት ቀን ያህል በገርጂ ፖሊስ ጣቢያ እስር ቤት ነበርን። ለየብቻ በአንዳንድ ክፍል ውስጥ ሆነን ለሶስት ቀን ቆየን። ከዛ በኋላ ወደ ቦሌ መምሪያ በተለምዶ ኮከብ ህንፃ ወደሚባለው እዛ ነበር የተወሰድነው። እዛ ቃል እንድንሰጥ ተደረገ። የተጠረጠርንበት ክስ ተነገረን።
አናንያ፣ ምን ነበር የተጠረጠራችሁበት ወንጀል? እስኪ አስታውሰን። የቀረበባችሁ ክስ ወይም ውንጀላ ምን ይል ነበረ?
እንግዲህ ተጠርጥራችኋል ተብሎ የተነገረን ህገ መንግስታዊ ስርዓቱን ለመናድ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሳችኋል ምናምን የሚል ነው። እኛ ደግሞ በጋዜጠኝነት ስንሰራ ይኖርን ነን እንጂ ተልእኮ ተቀብለን የምንቀሳቀስ አይደለንም። ስለዚህ ይህን የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። አሻራ ተቀበሉ፣ ፎቶ አነሱ፣ ቪዲዮ ምናምን ቀረጹ። ከዛ በኋላ ዞር ብሎም የጠየቀን የለም። ዝም ብለን የተቀመጥነው ምርመራውም ሂደት ያው እንደው በቁም ነገር ከልብ ለማጣራት የመፈለግ ሳይሆን የሆነ ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው ከምርመራ ሂደቱም አከናወን አኳያ። ምክንያቱም የምር እነሱም ያንን ነገር ከልብ አምነውበትና ተቀብለውት ሳይሆን ያው ማቆያ ሰበብ ስለሚያስፈልግ ያን ሰበብ ሰጥተውን አቆይተውን ነበረ። ሶስታችንም ቦሌ መምሪያ አንድ ላይ ነው የታሰርነው የነበረው። አልፎ አልፎ ያው በአጋጣሚ የአስቸኳይ ጊዜ አዋጁ መርማሪ ቦርድ የሚባል የተቋቋመ አለ። እነሱ ጎብኝተውን ነበረ በአንድ ወቅት። እዛ ላይም ያው እንደ መጠነኛ ስብሰባ ነገር ተደርጎ የነበሩትን ችግሮች አዋጁ ያው ግለሰቦችን በቂም በቀል ማጥቂያ መንገድ እንደሆነ፣ ፈጻሚው ደግሞ አካል የአዋጁን መንፈስ በትክክል ባለመረዳት ጉቦ መበያ ጭምር እያደረጉት እንደሆነ እና በተለያዩ አስቂኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህን አነሳንላቸው። አዛውንቶች ነበሩ። አከራይታቸዋል ተብሎ ቤት ሲከራይ ለፖሊስ ጣቢያ ማሳወቅ አለበት የሚል ነገር ስላለ ያንን አላደረጋችሁም በሚል የተያዙ ነበሩ። የአእምሮ ህሙማን ነበሩ። እነሱን መታሰር እንደሌለባቸው አንሳን የሕክምና ወረቀት ያላቸው ጭምር ካለ መጠን በታች የሆኑ የ14 የ16 ዓመት እድሜ ታዳጊ ህጻናት ጭምር ታስረው ነበር። እሱንም አነሳን። ለሱ ቶሎ ሪስፖንድ እንዳደረጉ በሁለተኛው ቀን ይመስለኛል ካልተሳሳትኩ እነሱ እንዲፈቱ ተደረገ። አያያዛችን ላይ እንፈልጋለን አሉ። በደህንነቶች የሄድኩት ኤልያስ ገብሩና ዳንኤል ሽበሺ ግን ሲያዙ እንዲህ ትንሽ ወከባይ መፍጠር መሳሪያው ትተው ደግ ነው። ዳንኤል ሽበሺም ላይም ድብደባ በማድረስ ጣቢያ ሲደርስ እንዲህ አይነት የመብት ጥሰቶች ነበሩ። ያን ይመስል ነበር እንግዲህ የተያዝንበት ሁኔታ።
የአስቸኳይ ጊዜ አዋጁ ድንጋጌዎች የሚፈጥሩትን የተለየ ሁኔታ ቀርበሃል። በጭብጥ ደረጃ ግን በጥርጣሬ ተይዛችኋል ከሚለው ባሻገር ባለፉት አራት ወራት የሚጠጋ ጊዜ እስራችሁ ፍርድ ቤት ቀርባችሁ በዚህ ክስ ነው የተወነጀላችሁት፣ ራሳችሁን ተከላከሉ ተብላችሁ ማስረጃ የተቆጠረባችሁ፣ እናንተም ያን ክስ ተረድታችሁ መልስ የሰጣችሁበት ሁኔታ የክስ ሂደት ነበረ?
ምንም የክስ ሂደት የለም። አዋጁ ላይ ያው በግልጽ እንደደነገጉት የተለያዩ ሀሳቦችን በሚዲያ ማሰራጨት እንደዚህ የሚል ክልከላ ተቀምጧል። ስለዚህ ያንን ደግሞ ኢፍትሃዊ ህግ ነው ብለን እናስባለን። ዜጎችን የመናገር ሀሳባቸውን የመግለጽ መብት ይገድባል። ሀሳብ ደግሞ ካልተገለጸ መፍትሄ አይመጣም ብለን በጽኑ እናምናለን። ስለዚህ በማንኛውም ሁኔታ እኛ ሀሳቦቻችንን እንገልጻለን። ስለዚህ ያንን ነው ያደረግነው። እነሱ ደግሞ ያንን ማድረግ በዚህ አዋጅ ክልክል ነው ብለው ስላስቀመጡ ያንን ሊታገሱ አይችሉም። እነሱ አዋጁም ስለሚፈቅድላቸው እነሱም እኛም የምናውቀው የተለየ ህገወጥ ስራ እንዳልሰራ ነው። ያው እንግዲህ እንደዚሁ ስንታሽ ከርመን አሁን ደግሞ በድንገት አስረን ያው በድንገት ተፈተናል።
አናኒያ ቀደም የገለጽከው የአስቸኳይ ጊዜ አዋጅ ቦርድ መጥቶ እንደጎበኛችሁ ገልጠሃል። መታሰር በማይችሉበት ሁኔታ ያሉ ይልቁንም ደግሞ ጉቦ መጠቀሚያ ድረስ ያለበትን ለአካለ መጠን ያልበቁ ህጻናት የታሰሩበትን ገልጸሃል። እዛው የታዘባችሁት ነው እናንተ ለዚህ ቦርድ ሊያዋችሁ ለመጡት ባለስልጣናት የገለጻችሁት ከእናንተ ጋር የታሰሩ ሰዎችን ሁኔታ ተመልክታችሁ ነው ያቀረባችሁት?
አዎ እንግዲህ የሆነው ነገር ምን ነበር? ስለ ኮማንድ ፖስት ስለ ፍርድ ሁኔታው ምናምን እንደዚህ አይመለከተንም። ነገር ግን አያያዛችሁ ሰብአዊ ነው ወይ? ምን ጎሎባችኋል? በምትቆዩበት ጊዜ የጤና ሁኔታ ህክምና ትወሰዳላችሁ ወይ? በቂ የመኝታና እንደዚህ አይነት ነገሮች ተሟልተዋል የሚሉትን ነው ልናይ የመጣ ነው ብለው አንስተው ነበረ። እንግዲህ ያነሳሁት ሀሳብ ያው አስቸኳይ ጊዜ አዋጁ ከተደነገገ በኋላ የተደረጉ እርምጃዎች ፍጹም ከሰብአዊም ሆነ ከዲሞክራሲያዊ መብት ጋር የሚጣረሱ እንደሆኑና ቢያንስ ደግሞ አዋጁ መፈጸም አለበት ከተባለ የአዋጁን መንፈስ በሚለው መልክ ሳይሆን የፖሊስ አባላት ግለሰቦችን ለማጥቃት የማይወዷቸውን ቂም በቀል ያለባቸውን ሰዎች ለማጥቃት ከአዋጁ መንፈስ ውጭ ሄደው ብዙ ህገወጥ ስራዎችን እንደሰሩ፣ በግል ቂም በቀል ምክንያት ብዙ ሰዎች እንደታሰሩ፣ ከዛም ደግሞ አልፎ ተርፎ ጉቦ መብያ ሁሉ እንደሆነ ምክንያቱም ገንዘብ እየተቀበሉ እዛው የሚለቋቸውም ነበሩና እነዛን ሁሉ ያው ከእስረኛውም ጋር ስንወያይ ያገኘነው ተጨባጭ ነገር ነበር። እሱን ያነሳንላቸው።
መልካም። በምን መልኩ እነኚህ መረጃዎች እንደተሰባሰቡ ለመመልከት ነው። አናንያ በመግቢያው እንደገለጽከው ሶስት ናችሁ መታሰራችሁን፣ አንተና ኤልያስ ገብሩ ጋዜጠኞችና የኢንተርኔት አምደኞች ናችሁ። የአንድነት መራራ ባሉ ዳንኤል ሽበሺ ሶስተኛው ታሳሪ ነው። አሁን አንተ ብቻ መፈታትህን ነው የተረዳ ነውና እነኚህ ሁለት የእስር ጓደኞች ዛሬ ያሉበት ሁኔታ ታውቃለህ ወይም የሚፈቱበት ሁኔታ ይኑር? ምንድነው የምታውቀው ስለነሱ?
አዎ እንግዲህ እኔም ድንገት ከሰዓት ነው ተጠርቼ በጣም ይዘውጣ እንደዚህ ምናምን ተብሎ ወደ መፈታት የመጣሁት። እነሱ ጋርም ያው መሄጃ ጊዜ አልነበረ፣ ምክንያቱም መጠየቂያ ሰዓትም ስለሚረፍ ነገ ሄዳለሁ ብዬ ነው ያሰብኩት። ግን ያው እንዳልተፈቱ ነው ያለኝ መረጃ እስካሁን ድረስ። እንግዲህ ወይ ሊቀጥል የሚችል ይሆናል ብቻው ይሄ ነው ያለው መረጃ።
አናንያ፣ በኢትዮጵያ ጉዳይ ላይ በማህበራዊ መገናኛ ብዙሃን በመጻፍ ትታወቃላችሁ። የኢትዮጵያ ጉዳይን የሚመለከቱ ጭብጦች ላይ ቀደም ብለህ እንደጠቀስከው ያገባኛል በሚል መጻፋችሁ ይታወቃል። ከዚያ ቀደም በሌሎች መገናኛ ብዙሃን የመስራት እድል ከነበራችሁ በየትኞቹ የፕሬስ ውጤቶች ላይ ተሳትፈሃል? ያንተንም የታሳሪውን የሙያ ጓደኛ ኤልያስ ገብሩንም?
አዎ ኤልያስ ከኔ ቀደም ብሎ ነው ጋዜጠኝነትን የጀመረው። መሰናዘሪያ በሚሰኝ ጋዜጣ ላይ ነው ካልተሳሳትኩ ስራ የጀመረው። ከዛ በኋላ ወደ አውራምባ ታይምስ ጋዜጣ ነው የተዘዋወረው። እኔም እንግዲህ በ2003 ይመስለኛል አውራምባ ታይምስ ላይ አዘጋጅ ሆኜ ስቀጠር ያኔ ነው የተዋወቅነው። ጓደኝነታችን የሚጀምረው ያኔ ነው። ከዛን ጊዜ ጀምሮ እንግዲህ አውራምባ ታይምስም ተዘግቶ ዋና አዘጋጁና ባለቤቱ የነበረው ግለሰብ ወደ ውጪ ሲሰደድ፣ እኛ ደግሞ ወደ ፍትህ ጋዜጣ ተዛውረን እኔ በአምደኝነት ኤልያስ ደግሞ በዜና ሪፖርተርነት እንሰራ ነበር ፍትህ ላይ። ፍትህም ተዘጋ። ከዛ በኋላ ደግሞ ሰማያዊ የምትሰኝ የሰማያዊ ፓርቲ መጽሔት እኔ ዋና አዘጋጅ ሆኜ እሱም እያገዘኝ ስንሰራ ቆየን። በኢትዮ ምህዳር ጋዜጣ አምደኛም ነበርን በተለያየ ወቅት። ከዛ በኋላ የራሳችንንም ጋዜጣ እናቋቁም ብለን ቀዳሚ ገጽ የተሰኘች ጋዜጣ አንዴ ታትማ ቆማለች። ያኔ ወቅቱም ጥሩ ስላልነበር እነ አዲስ ጉዳይ እና እነ እንቁ የመሳሰሉት የተከሰሱበት ምርጫም እየተቃረበ የነበረበት ወቅት ነበረ። በዛ የተነሳ እኛም ጋዜጣ አታሚዎች አናትምም በማለት ቆመ። ከዛ በኋላ ደግሞ አዲስ ገጽ የሚሰኝ መጽሔት ላይ ረጅም ባይባልም ደህና ለሚባል ጊዜ ሰርተን ነበር። ከዛ በኋላ እንግዲህ ያው ወደ ማህበራዊ ሚዲያው ላይ ነው ትኩረት ሰጠን በግላችን ስንሰራ የነበረው።
አናንያ ሶሪ፣ ከሶስት ወራት በላይ ጊዜ ከእስር ቆይታ በኋላ ዛሬ ከእስር ተለቀሃል። ቀጣይ የሙያም ሆነ የህይወት ምዕራፎችህ የተሻለ እንደሚሆኑ ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። እኔም እግዜር ይስጥልኝ።